ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያስተማው ፕሮግራም የዛሬውን አሁን ጀመረ።
አይ እዛ ጊዜ በእውነት አንቺ እንዳልሽው የተዛብ ጉዳይ ልጆች ባል ያገኙ ይሆን መቼ ደረስ ሲሆን የሚል ነገር ነበር እንጂ ለሴቶች ትምህርት የሚያክል እንትን አልሰጠንም።
የሙያና ቤተሰባዊ ሕይወታቸውን ጨምሮ በኢትዮጵያ አራት መንግስታት የዘለቀ ግለ ታሪክ ኦቶባዮግራፊ ጽፈዋል።
ማይ ላይፍ ማይ ኢትዮጵያ አ ዳይሪ ኦፍ ሂስትሪ ኤንድ ላቭ ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል።
የመጽሐፉ ደራሲ ባለታሪኳ ወይዘሮ ሜሪ ታደሰ ናቸው።
ብዙ ዓመታት በታሪክ ወደኋላ
ወደዚያ የቀደመ ጊዜ በሐሳብ በሚወስድን መጽሐፋቸው መነሻነት አሁን ስለ ብዙ ነገሮች እናወጋለን።
ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል።
ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት 30 ዓመታት ውስጥ በሙሉ መሰረተ ልማቶች፣ ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበር ወድሟል።
አፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎችን ሶስቶቹን የተመለከትከን ከሆነ ዝርፊያው የነበረው ከኦይል፣ ከዳይመንድ፣ ከጎልድ ከመሳሰሉ ማይኖች የሚመጣ ነበረ። ከኢትዮጵያ ግን ይወጣ የነበረው ከዳፋ ህዝብ እየተዘረፈ ነበር።
ኤርትራ እኮ ህወሓት ታርጌት ነበረች። ኢትዮጵያ ፌደራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሸጋገር ሰዎቹን ለመለወጥ ቢፈልግም ምንም ማድረግ አትችልም ብለው ከልክለው ፌደራል መንግስት ሆስቴጅ የነበረበት ጊዜ ነው።
ሰሞነኛ ወግ ነው።
በትግራይ ክልል ያለውን ሁኔታ
አጠቃላዩን የኢትዮጵያ ይዞታና
እንዲሁም ኤርትራን ጨምሮ እያወዛገቡ ባሉ ጭብጦች ዙሪያ
በሶስት ወገኖች መካከል የተያዘ ክርክር ነው።
የሰማችኋቸውም በወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ ጠበቅ ያለው ክርክር ተሳታፊዎች ናቸው።
ቆየት ብሎ ይቀርባል። ተከታተሉ።
የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ
ለምሽቱ በታሪክ ማስታወሻ ቀንብሩ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረውን ፓርላማ አመሰራረት መልከት የሚያደርግበትን ዝግጅት ይዞ ብቅ ይላል።
እሁድ የካቲት 21 2013 ዓ.ም ናስተልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን፣ እንደምን ተነበታችሁ።
ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር
ከዜናው በኋላ ቆይተን እንተዋወቅ መሰለኝ። ለአሁኑ ግን
በምሽቱ የራዲዮ መጽሔት የምናስተናግዳችሁ
አሉላ ከበደና
ትዝታ በላቸው ነን።
አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን። እናስተለኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል የወጡ መመሪያዎችን በሚጥሱ ግለሰቦችና ተቋማት ላይ ከነገ ሰኞ ጀምሮ እርምጃ እንደሚወሰድ ተገልጿል። የጤና ሚኒስቴርና የፌደራል ጠቅላይ አቃቤ ሕግ ትናንት ቅዳሜ በጋራ በሰጡት ጋዜጣዊ መግለጫ የቫይረሱን መዛመት ለመግታት በሰዎች እንቅስቃሴና በማህበራዊ ዝግጅቶች ላይ ክልከላ የሚጥል መመሪያ ይፋ አድርገዋል። መመሪያውን ተግባራዊ በማያደርጉ ላይ እስከ 3 ዓመት በሚደርስ እስራት እንዲሁም በሌሎች ቅጣቶች እንደሚያስቀጣ ጠቅላይ አቃቤ ሕግ አስታውቋል። በየትኛውም ስፍራ የአፍና አፍንጫ መሸፈኛ ጭንብል ሳያደርጉ መንቀሳቀስ የተከለከለ ሲሆን የንግድና የሌሎች የአገልግሎት ሰጪ ተቋማት ጭንብል ያላደረገ ሰው እንዳያስተናግዱ ታዟል። ከውጭ ሀገር ለኮሮና ቫይረስ የተጋለጠ ተጓዥ እንዳይገባም ይህ መመሪያ እንደሚከለክል ተገልጿል። ዝርዝሩን በቀጣይ ቀናት በመናቀርበው ዘገባ እንመለስበታለን። ትናንት በሀገሪቱ ዙሪያ 8665 ሰዎች የኮሮና ቫይረስ ምርመራ ተካሂዶላቸው 2142 ላይ ቫይረሱ መገኘቱን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ ያሳያል። ትናንት በኮቪድ-19 የተነሳ የ15 ሰዎች ህይወት ማለፉንም መረጃው ጨምሮ አመልክቷል። የኮቪድ-19 ክትባት መዳረስ ለመላው ዓለም ህዝብ የሚበጅ ተግባር መሆኑን ከግንዛቤ በማስገባት ክትባቱ ለሁሉም በአቅምና በፍትሃዊነት እንዲዳረስ የሚጠይቀው የተባበሩት መንግስታት ድርጅት የፖለቲካ አዋጅ የ181 አባል ሀገሮችን ድጋፍ እንዳገኘ ተገለጸ። ኮቪድ-19 ወረርሽኝ ያስከተለውን ቀውስ ልናከትመው እንችላለን። እዚያ ለመድረስ ግን በጥብቅ ትብብር ሁላችንም አብረን መስራት ይኖርብናል ያለው ይህ በመንግስታቱ ድርጅት የሊባኖስ አምባሳደር መሪነት የረቀቀ መግለጫ መንግስታት አቅም ለሌላቸው ሀገሮች ክትባቱ በፍትሃዊነት እንዲዳረስ ለማድረግ የተቋቋመውን ኮቫክስን የሚያስፈልገውን ወጪ በሙሉ እንዲሸፍኑ ተማጽኖ አቅርበዋል። በጆንስ ሆፕኪንስ ዩኒቨርሲቲ ዕለታዊ የወረርሽኙ ይዞታ መረጃ መሰረት ከዛሬ ማለዳ ድረስ በነበረው ጊዜ ውስጥ ዓለም ዙሪያ የተመዘገበው የኮሮና ቫይረስ ተያዦች ብዛት ከ126 ሚሊዮን አልፏል። ዩናይትድ ስቴትስ ከ30.2 ሚሊዮን የሚበልጡትን ይዛ አሁንም በቫይረሱ ተጋላጮች ብዛት ከፍተኛውን ስፍራ እንደያዘች ነች። ሞዛምቢክ ሰሜናዊ ክፍለ ግዛት ውስጥ በርካታ የነዳጅ ፕሮጀክቶች በሚገኙበት ስፍራ አቅራቢያ ውጊያው መቀጠሉን የጸጥታና ዲፕሎማሲያዊ ምንጮች አስታወቁ። በአካባቢው በመትገኝ ከተማ ጠርጣሪ እስላማዊ ሸማቂዎች ከአካባቢው ሽሽት ላይ የነበሩ ነዋሪዎችና የውጭ ሀገር ፈራተኞችን ጨምሮ በጥበቃ አጀብ ሲወጡ ጥቃት አድርሰውባቸዋል። በትናንቱ ጥቃት ቢያንስ አንድ ሰው ሲገደል በርካቶች መቁሰላቸውን ምንጮች ገልጸዋል። ፓልማ በምትባለው ከተማ የነዳጅ ፕሮጀክት ስራውን ሊጀምር የነበረ የፈረንሳይ ቶታል ኩባንያ በዚሁ የተነሳ እንቅስቃሴያችንን አዘግይተናል ብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብጽ ዋና ከተማ ካይሮ ውስጥ ከተደረመሰው ባለ 9 ፎቅ ህንጻ ህይወታቸውን ያጡት ሰዎች ቁጥር 18 መድረሱን የመንግስቱ የዜና ማሰራጫዎች ዘግበዋል። ህንጻው ትናንት ቅዳሜ ማለዳ ከተደረመሰ ወዲህ የአደጋ ደራሽ ሰራተኞች ያለማቋረጥ ሰለባዎችን ፈልጎ የማትረፍ ስራ ላይ ተሰማርተው ተጨማሪ አስከሬኖችን እንዳገኙ ነው ዜናው የገለጸው። ህንጻው በምን ምክንያት እንደተደረመሰ ለጊዜው ግልጽ ባይሆንም በሀገሪቱ በከተሞች የችግረኞች መኖሪያ መንደሮችና በገጠሮችም ትክክል ያልሆነ የህንጻ ግንባታ በብዛት የሚታይ መሆኑን ዜናው ጨምሮ አመልክቷል። ግዙፉ የሸቀጥ ዕቃ ጫኝ መርከብ ዛሬም ከስዊስ ካናል አልተንቀሳቀሰም። ለስድስተኛ ቀን መተላለፊያውን ዘግቶ የቆመው መርከብ የዓለም አቀፍ ንግድ እንቅስቃሴን አሽመድምዷል። በብዙ ሚሊዮን ዶላር የሚገመት ኪሳራም አስከትሏል። ማሪን ትራፊክ እና ቬሰል ፋይንደርስ የተባሉ ኩባንያዎች እንዳስታወቁት ከዚህ የዓለም አቀፍ ንግድ እንቅስቃሴ ወሳኝ መተላለፊያ መርከቡን ለማንቀሳቀስ የሚሞክሩ ጎታች ጀልባዎች ወደ አካባቢው እያመሩ ናቸው። የጉዳዩ አዋቂዎች በበኩላቸው ኃይለኛው የባህር ማዕበል ያነቃንቀው ይሆናል ብለው ተስፋ አድርገዋል። በመጨረሻም በሚያንማር ስልጣን ላይ ያለው ወታደራዊ ኃይል ባልታጠቁ ሰላማዊ አፍቃሪ ዲሞክራሲ ሰልፈኞች ላይ ገዳይ ኃይል መጠቀሙን የ12 ሀገሮች የመከላከያ ኃላፊዎች በአንድነት ባወጡት የጋራ መግለጫ አውግዘዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
እናስልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣
የዛሬ እሁድ የካቲት 21 2013 ዓ.ም የራዲዮ መጽሔት ጀመረ።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች በመግቢያችን እንደጠቆምኩት እዚህ ግድም ዛሬ ለራዲዮ መጽሔት አንድ አዲስ ቀለም እናስተዋውቃለን። ትንሳ ብላቸው እንኳን ደህና መጣሽ።
እንኳን ደህና ቆየኛሉላ።
የሙያ ዘመንሽን በሙሉ በአሜሪካ ድምጽ በሰራሽ የጋዜጠኝነት ስራሽ፣ በራዲዮ መጽሔትም በተለይ ሙያዊ አስተያየት በሚሰጥበት የጋዜጠኞች የጠረጴዛ ዙሪያ ውይይት ፕሮግራማችን ቋሚ ደንበኛ ነበርሽ። ዛሬ ታዲያ ከአንድ አመት ተኩል በኋላ መሆኑ ነው ለኔ አዲሱ አበበ በጡረታ ከተገለለ በኋላ መጽሔት የለመደውና ያስለመደው ሁለት ድምጽ አንድ ብቻ ሆኖብን አድማጮች ለሚወዱት ለዛ የሚሰጥ ድምጽ ሆነሽልናል። አድማጮችም ይህን መልካም ዜና ሲሰሙ እንደኔ እንደሚደሰቱ አምናለሁ።
ይቅርታ አሉላ፣ በእንግድነት ስትመላለስ ከርሜ በቃ ቆይ እዚሁ እንዳልከኝ አይነት ነገር ነው ያስተዋወቀኝ።
የለም ትዝታ፣ ፈልጌ ያገኘሁሽ በደስታና በታላቅ አክብሮት ነው እንጂ ቀደም ብዬ እንዳስታወስኩት ወዲሁም ለራዲዮ መጽሔት እንግዳ አይደለሽም። ለአመታት በዘለቀው የጋዜጠኞች የጠረጴዛ ዙሪያ ውይይታችንም ቤተኛ፣ በዚያ ላይ ደግሞ በጎደለ ልታሳምሪልን ነው ጥሩ ድምፅ ተጨማሪ ቀለም ለጥቶኝን። በመጽሔት ለረጅም ጊዜ ይታወቅ እንደነበረው ሁለተኛ ድምፅ የናፈቃቸው አድማጮች ዛሬ ቀናቸው እንደኔም ደስ ይላቸዋል እያልኩ ነው።
አመሰግናለሁ አሉላ። የሬዲዮ መጽሔትን ካንተ ጋራ በማቅረብ ድምፁም የሁለት ሰው እንዲሆን ጠይቀኸኛል። እነሆ ከዛሬ ጀምሮ ጀምረናል።
ለአድማጮች ባለፈው የጠረጴዛ ዙሪያ ውይይታችን እንዳስተዋወቅኩት የክፍሉ ኃላፊ ነሽ። አስተዳደራዊ ስራዎችም ጋዜጠኝነትም የሚመለከቱ ተደራራቢ ኃላፊነቶች አሉሽ። እንግዲህ አልገብተሻል፣ ቢያንስ ሁልጊዜ በፕሮግራሙ አብረን እንቀርባለን የተለየ ነገር ካልገጠመሽ። እንደ ዛሬው ደግሞ ተቀናን ቆየት ብሎ አድማጮች የሚከታተሉትን የመሰለ ቃለ ምልልስም አብረን እንሰራበት አጋጣሚ ተፈጥሯል። እኔ ድምፅ የቱን ያህል እንደናፈቀኝም ያሳበቀ ይመስለኛል። እዛ በድጋሚ አመሰግናለሁ።
እግዜር ይስጥልኛል አሉላ።
አሁን በወጉ ተዋውቀናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን። እስከ 4 ሰዓት አብረናችሁ እናመሻለን።
ወደ ምሽቱ ቅንብሮች ከማምራታችን አስቀድመን ታዲያ አድማጮች በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። መንገድ ምንጣፍ ቢሆን፣ መንገድ ምንጣፍ ቢሆን ህብረ ቀለም ያለው ታዛዥ እንደኔ ልብ ገራም እንዳንችልም፣ መንገድ ምንጣፍ ቢሆን ቢጠቀለለ ቢያጥር ሳልሄድ ሳትመጪ እንገናኝ ነበር። ያኔ ነበር ፍቅር ትርጉም የሚኖረው ከንቱ ምናፍቅን ጊዜንና ቦታ ባንዴ ስንገላቸው። ያኔ ነበር ፍቅር ትርጉም የሚኖረው ከንቱ ምናፍቅን ጊዜንና ቦታን ባንዴ ስንገላቸው። መንገድ ምንጣፍ ቢሆን ቢጠቀለል ቢያጥር ፍቅርሽ ተጠቅልሎ አንቺም ተጠቅለሽ እኔም ተጠቅልዬ አትረሽኛ ስርሽ ቦታ ቦታ ጥቦት ጊዜ ሁሉ ቆሞ ናፍቆት ባለቀሰ ሜዳ ላይ ተጋድሞ።
ገጣሚ ነብይ መኮንን ስውር ስፌት በሚል ርዕስ ካሳተመው የግጥም መድብል ባገኘናት መንገድ ምንጣፍ ቢሆን በተሰኘችው
የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል።
አሁን የመክፈቻዋን ስልት እናስከትል።
Thank you.
አድማጮች አሁንም በመግቢያችን ወደ አስተዋወቅናችሁ የምሽቱ ቀዳሚ ክንብር ነው የምንወስዳችሁ።
የእድሜ ዘመን የህይወት ጉዞ ነው የሚተርከው።
ትምህርት ብዙም ባልዘለቀበት ዘመን ወደ ውጭ ሀገር ተጉዘው የከፍተኛ ትምህርት ከተከታተሉ ጥቂት ኢትዮጵያውያት ውስጥ አንዷ ናቸው።
ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል።
አሁን በኢትዮጵያ አራት መንግስታት የዘለቀ ሙያዊና ቤተሰባዊ ህይወታቸውን ወደሚተርከው ግለ ታሪካቸው እንዝለቅ። አጥልኝ ወይዘሮ ሜሪ ታደሰ የሙያና ቤተሰባዊ ህይወቱን ጨምሮ የሚቃኝ ግለ ታሪክ ኦቶባዮግራፊ ጽፈዋል። ታሪኩን ለሚቀጥለው ትውልድ ለማስተላለፍ ዘግበው በማድረሶ እንኳን ደስ ያለው።
በጣም አመሰግናለሁ ስለጋበዛችሁ። ይሄንንም ስለመጣችሁም ውይይት ለማድረግ ስላሰባችሁ በጣም ደስ ብሎኛል።
በመስመር ላይ ባልደረባዬ ትዝታ በላቸው ከእርሶ ጋር ለመወያየት ከኔ ጋር መስመሩ ላይ ትገኛለች። ትዝታ መዝለቅ ትችያለሽ?
እሺ አሉላ ስላሳተፍከኝ አመሰግናለሁ። ወይዘሮ ሜሪም በድጋሚ ላመሰግናቸው ወዳለው መጻፋቸውን በአሜሪካ ድምጽ ራዲዮ ለማስተዋወቅ ስለፈቀዱ እናመሰግናለን። እሺ እና አሉላ ቀደም ብሎኛል ጥያቄውን እኔ አስቀድሜ ጠይቆታለሁ።
እሺ
my life my ethiopia a diary of history and love ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይተኛል መጻፎ። እስኪ ስለ መጻፎ በሚነግሩን እንደርደርና ለመሆኑ እንዴት ተጻፈ? እንዴት አሰቡት?
እኔ በእውነቱ በህይወቴ ተማሪ ሆኜ ትልቅም ሆኜ እጽፋለሁ ብዬ ጭራሽ አላሰብኩም። ግን ተማሪ ሆኜ በቀን በቀን ማስታወሻ ይይዝ ነበር። ዳያሪ ይውታል። ውጭ ሀገር በተለይ በተማርኩ ጊዜ ብቻነት በጣም ይሰማኝ ነበር። ሀሳቤንና ችግሬን ሁሉ በዚህ በዕለታዊ ማስታወሻ ነበር ማስቀምጠው። ከብዙ አመት ጀምሬ በቀን በቀን አይደለም በሳምንት አንዴ በወር አንዴ አንዳንድ ነገር ሲያጋጥመኝ ችግር ሲያጋጥመኝ ወይም ማስታወስ የምፈልገው ነገር ሲኖር እጽፈው ነበር። በኋላ ትምህርቴን ጨርሼ አገር ከተመለስኩ በኋላ ብዙ ተጠራቅሟል ይሄ ማስታወሻ። ናንዲ ፈረንጅ ወዳጅ ነበረች እና የምን ማስታወሻ እንደሚይዝ ታቅ ነበር። ሜሪ ለምንድን ነው መጽሐፍ ማትጽፊ? ሁሉ ማስታወሻ እያለች ለምን አትጽፊ ማለች። እሷ ሀሳቡን ተከበችል። እሷ መሰረት መጽሐፉን ቆይቷል አንድ 10 አመት ይሆናል ከጀመርኩ። ያው ጀመር በእውነቱ በዚህም በመጽሐፍ ማደራጀት እንዲሁም በሀሳብ በድጋፍ በምክር አደረጉልኝ ሁሉ አመሰግናለሁ። በጣም ብዙ ሰውርቶኛል አደፋፍሮኛል። አንዳንድ መጽሐፉን ከተጻፈ በኋላ የጎደለ ነገር እንዳለ ያስቀየምኩት ነገር እንዳለ ይቅርታ ጠይቃለሁ መጽሐፉ። ለዚያ ግን ላደረጉልኝ ሁሉ አመሰግናለሁ።
ወይዘሮ ሜሪ መጽሐፉን አንብቤዋለሁ። በጣም ለማንበብ የሚቀልና እንደ ውሃ የሚወርድ ታሪኩም በጣም የሚያስደስት መጽሐፍ ነው። በድጋሚ እንኳን ደስ ያለው ትላለው። በዚህ አጋጣሚ ዳይሪ የመያዝ ወይንም ማስታወሻ ሁሉ ጊዜ የመያዝ ጥቅሙን እንግዲህ ለአድማጮቻችንም እያስተላለፉ ነው። እሱ በጣም አስፈላጊ የሆነ ልምድ ነው። ወደ መጽሐፉ የመጀመሪያ ሂደት እንግባና በጣሊያን ወረራ ዘመን ወቅት ወላጅ አባቱ እንግዲህ ከቀዳማዊ ኃይለ ሥላሴ ጋር ወደ ውጭ ሀገር ተሰደው ነበር። ከዛ ተመልሰው ይመጣሉ። የቤተሰብ ጉዳይ ስለሚያሳስባቸው ወደ እናንተ ይመለሳሉ፣ ወደ ቤተሰብ። በዚያ ውስጥ ሁለት ኢትዮጵያውያን አሁን ኤርትራውያን ነው የሚባሉት አብርሃ ደቦጭና ሞገስ አስቀዶም ግራዚያኒ ላይ የህይወት ማጥፋት ሙከራ ያደርጋሉ። ግራዚያኒ ጦር በብዙ ሺህ የሚቆጠሩ ኢትዮጵያውያንን ይገላል። እስቲ ከዛች የታሪክ ማስታወሻ ትንሽ ጠለፍ አድርገው ያጫውቱ። ስለ አባቶ ምን ያስታውሳሉ? ስለ ጊዜው ምን ያስታውሳሉ?
እንግዲህ በእውነቱ ከዚህኛ ጀምሮ ነገሩ የተጀመረው በጣሊያን ወረራ ጊዜ ነው። ጣሊያን ሊገባ ሲል አባቴ ጃንሆይ ጋር ተሰዶ ወደ እንግሊዝ አገር ከሄደ በኋላ እናቴ ሶስት ልጆቿን ይዛ አዲስ አበባ ቀረች እና የጣሊያን መግባት በጣም አስደነገጠን፣ በጣም ህይወታችን ይለወጠን። ሆኖም ከጥቂት ጊዜ በኋላ አባቴ እንግሊዝ ሀገር ከጃንሆይ ጋር ከተቀመጠ በኋላ ሲያየው ነገሩን የድሮ ነገሩን ወደፊት አይመለስም እና ባለቤቴና ልጆቼን አስከውኛል ብሎ ለቤቶቹ አመለከተ። ለንደን ታዲያ ምን ይሻላል ብል ሳይ ወደ ኢትዮጵያ ብመለስ ጃንሆይን ወይ አረተው እንዴት ትመለሳለህ? ባትሄድ ይሻላል ብለው ተነሳ። ነገር ግን እሱ አይ ግድ የለም ብመለስ እና ልጆቼ ጋር ልደባለቅ ብሎ ተመለሰ። እንደተመለሰ በአርባ ቀን ነው ይሄ የግራዚያኒ ነገር የሆነ እና ይሄ ሲሆን ጣሊያኖች እንግዲህ የሚጠረጥሩትን ሁሉ ሰው መያዝ ጀመሩ እና ታደሰ አሁን አይደለም እንደ ጃንሆይ የተመለሰው እሱም አንዱ ይሆናል እዚህ ስራ ውስጥ እና መያዝ አለብን ብለው ሌሊት መጥተው ካሜን መጥተው ወሰዱ። በቃ መጨረሻ ጊዜ ያየነው እዛ ጋ ነው። ከወሰዱት በኋላ የደረሰበትን ያለበትን መግማት ብዙ አመታት እናቴ ትጨነቅ ነበር። አሰሩት፣ ገደሉት፣ ምንድን ነው እያለች ትጨነቅ ነበር። አንድ ሶስት አመት በኋላ ነው ሸርዝቀው ባልሽ ተገሏል ብለው ያኔ ነው የነገሩ እና ብዙ ጭንቅ ጊዜ ነው ያጋጥማል።
ስንት አመቶ ነበረ በዛ ጊዜ ወይዘሮ ሜሪ?
10 ወይ 11 አመት ሲሆነ።
አመሰግናለሁ ትዝታ። ጥሩ አድርገሽ መስመራት ይዘሽልናል ወይዘሮ ሜሪ። የልጅነት ታሪኮን ትውስታዎች ትዝታ እንዳለችው ጥሩ አድርገው ማስታወሻ ላይ በመከተቦ ዛሬ ለትውልድ ማለፍ ብቻ ሳይሆን እንድንወያይባቸው ምድል ሰጥተዋል። እዛው የልጅነት ዘመኖ ላይ ልቆይና በጣም በልጅነት ስለሆነ ይሄ ሁሉ የሆነ ምን ይመስል ነበረ ህይወት በዚያ ጊዜ? በተለይ ድንገት አባቶን ሲያጡ ገና በህፃንነት ነውና ይሄ ሆነው ምን አይነት ጊዜ ነበር? የመጀመሪያዎቹን አመታት ያስታውሳሉ? የአባቶን መገደል በተረዱበት ጊዜ?
በጣም በጣም አስታውሳለሁ። በተለይ ያረዷት እናቴ ጋር ነው። በሌሊት እንደ ልምዳችን በሌሊት መጥተው ለቅሶ ሁሉ ሲኖር በጣም አስታውሳለሁ። የእናቴ ህይወት በቃ እንደው እኔ ነው የጠፋው እና ከዚህም በላይ ደግሞ ንብረታችን ደሞዝ አልነበረም፣ ጡረታ አልነበረም። በጣም ችግር ላይ ነበር የነበርንበትን ቤት እናቴ ላከራይ። ህይወታችን በቃ ተለወጠ። ሰራተኞች የነበሩበት ቤት አሳድሳ እናቴ ያገባን የነበርንበትን ቤት አንድ የጣሊያን ኢንጂኒየር ተከራየና ገባ። ሀይለኩንም ነበረ ተከራየው። ጣሊያን ደህና ነበረ። አንዳንዴ ግን ወታደሮች ይመጡና እንደው ለመፈተሽ ነው ለማየት በመጽሐፍ የሚጽፈዋለው። አንድ ጊዜ አንድ የጣሊያን ወታደር ቤታችን መጥቶ እንግዳ ቤት ቁጭ ካለ በኋላ የሙሶሊኒ ፎቶግራፍ ለምን የላችሁም አለ። እኛ የለንም፣ እናቴ የለኝም፣ ለዚህ ነው ያላደረግኩት አለች። አወጣና ከቦርሳ ውስጥ ሙሶሊኒን ጭንቅላት የሚያሳይ ወሰደና ገበታው ላይ ያደረገልኝ። አያውላችሁ ያው እኛ ሙሶሊኒን እዚህ ላይ አድርጓል እና ተነሶ ነው ሁሉ አስታውሳል። ገባ ነገር ሁሉ በቃ ወደፊት ህይወት እንደሚለወጥ እና እንዳለቀ ተሰማል። ከዛ ወዲህ ግን ጃንሆይ የሁሉ ነገር ከሆነ በኋላ እንመለሱ ነው ሲባል አስተውሳለሁ። መጀመሪያ ነገር እናቴ ግዳ ቤቴታ መጀመሪያ የሙሶሊኒን ስዕል መሬት ጥላ ከሰከሰች። እሳቸው መመለሳቸው ሲሰማ ሙሶሊኒን ስም መሬት ላይ መከሰሷን አስታውሳለሁ።
እንግዲህ እንደዚህ በጨቅላነት ከባድ ፈተና እንደገጠመው ልጅ ተሸንፈው አልቀሩም። ይኸው አሁን ታሪኮ በሚታይበት ብዙ ስራዎችን ለመስራት በብዙ ፈተናዎች ውስጥ ለማለፍ በቅተዋል። በቀጥታ እንደው ከልጅነቱ ወደ ትምህርት ዘመን እንሰዶ በ1943 ዓመተ ምህረት ወደ ካይሮ ተጉዞ የመማር እድል ገጥሞታል። ከዚያም ወደ እንግሊዝ ተሻግረው የከፍተኛ ትምህርት በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ተከታትለዋል። ለመሆኑ ያ እድል እንዴት ተፈጠረለዎት? እስኪ እሱንም ያጫውቱን።
እንዳልኩት ምንም እኛ እናቴ ምንም ከዛ ከቤት ኪራይ በቀር ምንም ገቢ አልነበረባትም። ግን ስንቆይ ጃንሆይ ከተመለሰ በኋላ የትምህርት ነገር ካቶሊክ ሚሽን ተማር ቤት እኔም ወንድሜም እንሄድ ስለነበረ የትምህርት ነገር በጣም ዋጋን ቤተሰባችን ይሰጠው ነበር እና አጎቴ የእናቴ ወንድም ታላቅ ወንድም የአባቴ በጣም ወዳጅ ነበር። ታደሰ እኮ ለታ ብዙ አለብኝ ልጆቹን ማስተማር አለብኝ ብሎ ተነሳ እና እሱ የንግድ አለኝ ስለነበረ ትንሽ ገንዘብ ነበረው። እኔም እዛ ሬት ዘንደቦርቅ ትምህርት ቤት ትንሽ ወንድምም ለትምህርት ደረጃ ደርሰን ነበር። አጎቴ ስለዚህ ሄደው ይማሩ ግልጽ ሀገር ሄደው ይማሩ ብሎ እኔም ወንድሜንም ወደ ግልጽ ላከን። የአምባሳደሩ ወዳጃችን ስለነበሩ ብዙ ስጋት አልነበረብንም። እዛ ሄደን እዛ ተማር እና አጎቴ ነው በእውነት እዚህ ያደረሰን ከካይሮ ድረስ። ከካይሮ በኋላ ደግሞ ወደ እንግሊዝ ሀገር ለመሄድ ታሰበ። በእውነቱ ውጭ ሀገር በዛን ጊዜ ለመሄድ ብዙ ወዳጅ ብዙ ድጋፍ ያስፈልግ ነበር። ብርጋዴር ስታንፎርድ የሚባሉ ነበር ከጃንሆይ ጋር የተመለሱ በጣም ቤተሰባችን ስለሚወስዱ ግድ የላቸውም ላኩ ልጆቻችን እንግሊዝ ሀገር ተላካችሁት እኔ ወዳጅ አለኝ እዛ በደንብ ሊማሩ ይችላሉ ብሎ በብርጋዴር ስታንፎርድ እርዳታ እንግሊዝ ሀገር ሄጅ። ወንድሜም ፈረንሳይ ሀገር ሄጅ።
ወይዘሮ ሜሪ እዚህ ላይ በጣም የሚገርመው ምንድን ነው ያ ዘመን ሴቶች ለቤት ሙያ እንዲሰለጥኑ ተባል እንዲዘጋጁ የሚደረግበት ዘመን ነበረ። የእርሶን ታሪክ ልዩ የሚያደርገው ምንድን ነው? ከወንድሞ ጋራ እኩል ቤተሰቦ ምንም ሳያቅማማ ለከፍተኛ ትምህርት ለዘመናዊ ትምህርት እርሶን ወደ ውጪ መላኩ ነው። እና እርግጥ ነው የአጎቶን ሚና ጠቅተዋል በእርሶ ህይወት ውስጥ። እስቲ ስለዛ ያጫውት። እንዴት ተቀባይነት ነበረው በዛ ጊዜ የሴቶች ትምህርት?
አይ በዛ ጊዜ በእውነት አንቺ እንዳልሽው የትዳር ጉዳይ ልጆቼ ባል ያገኙ ይሆን መቼ ደረስ ይሆን የሚል ነገር ነበር እንጂ የሴቶች ትምህርት የላክል እንትን አሰጠኝ። ሚስዮን ስለነበር የተባለው ካቶሊክ ሚስዮን ነበረ ነው የሄድኩት። ሴሮች ጋር ነበር ወንድምም እዛ ነበር የሚማረው። አጎቴ ሚስት አገባ አልነበረም ልጆችም የሉትም። በጣም ይከታተል ነበር እና እንደው እነዚህ ልጆች መማር አለባቸው የሚል ነገር ጭንቅላት ውስጥ ነበረ። ስለዚህ ሌላ ነገር አልታሰበም። የትምህርቱ ጉዳይ ነው፣ ከፍ ያለ ዋጋ የተሰጠው የትምህርት ጉዳይ ነው። የትዳር ነገር ተነሳ።
እናም ተምረውም ከተመለሱ በኋላ ዘመኑ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ጥረት ያደርጉ የነበረበት ዘመን ነውና ያንንም ይዘረዝራሉ በመጽሐፎ። እስቲ ያኔ ስለነበረው ጥረት አንድ ሁለት ነገር የሚያስታውሱትን ይንገሩን።
ተመረን እንደተመለስን ጃንሆይ በጣም ከስደት ተመልሰው አገሩን ወደፊት ለማራመድ በጣም ጥረት ያደርጉ ነበር። ከሁሉ የበለጠ ደግሞ ጃንሆይ ለትምህርት ነው ዋጋ የሰጡ። ለትምህርት የተማረ ሰው በጣም ይፈልጉ ነበር። በተለይ ከውጭ ሀገር የሚመለስ ብርቅ ነበረ። በዛን ጊዜ እንደተመለስን ለስራ የተማረ ሰው ችግር አልነበረበትም። እኔ ስመለስ ምንድን ነው የተማርሽው ተባልኩ። ሶሲዮሎጂ ነው የተማርኩት ስል ብዙ አልገባቸውም። የእርሻ ትምህርት ግን ኖሮ ኢንጂኒየር ነኝ ብሎ ኖሮ ይገባዋል። የኛ ሰው ሶሲዮሎጂ አይገባውም። እና በቃ እንግዲያው ትምህርት ሚኒስትር መደብ ተባለ። ንገርም ነገር ነው በዛን ጊዜ ተመራን እንስልመለስ ባለስልጣን ተላይ ሴቶች የተማሩ ይሷቁ ስለዚህ የሰውነት ድባት እንዴት ችግር ነበረባቸው ትምህርት ሚኒስቴር አንድ ቦታ አስገቡኝ ጆብ ዲስክሪፕሽን የሚሉ ነገር ደግሞ አልነበረም ያኔ እንደው እዛ አንድ ቦታ ይደረጋል እንጂ ተሰራ ይሄ ነው ደሞዝ ይሄ ነው ዝርዝር ይሄ ነው የሚል ነገር የለም አለቃህ እንደሚያስብ ይሄን ተሰራ የሚሆነው ይሸጥሃል ደብዳቤ ጻፍ ሲባል ይህን ጥናት አድርግ ይላል እንጂ ጥርት ያለ ጆብ ዲስክሪፕሽን አልነበረ በጣም ችግር ነበረ ግን አንድ ነገር ዩኔስኮ ባንክ ሲገባ በመሰለኝ በትምህርት ሚኒስቴር ለመርዳት ሲገቡ ትምህርት እኮ አንደኛ ደረጃ ሁለተኛ ደረጃ ዩኒቨርሲቲ ብቻ አይደለም ትምህርት ኮሚኒቲ ኤዱኬሽን የሚባል ነገር አለ ኮሚኒቲ ኤዱኬሽን ፕሮጀክት እናቋቁም ብሎ ሲናገሩ እኔ እዛ መደቡ ዩኔስኮች ጋር አብረው ለመስራት እና ይሄ ምንድነው የትም ቦታ ሄዶ መንደር ይሁን ትንሽ ከተማ ይሁን ሴቶችን ይሁን ወንዶችን ሰብስቦ የልጆቻቸውን ችግር ሳይሆን የእነሱን ችግር ካጠና በኋላ እነሱን ለመርዳት ኮሚኒቲ ኤዱኬሽን የሚል ፕሮጀክት ነበር። እኔንም ዩኔስኮ ጋር ወደ ማጀቴ ደሴ ላኩኝና እዛ ሴቶችን ማነጋገር ሴቶች ልጆች እያሳደጉ አሉ፣ ልጆቻቸው ታመሙ አሉ፣ እነሱ በሽተኛ ሆኑ አሉ። እነሱን ሰብስበን እንዲማሩ ፊደል ባይሆን መጻፍና ማንበብ እንኳን እንዲማሩ ሊትረሲ ይኖራቸው ሴቶችና ለወንዶች ፕሮጀክት እዛ ዳራ ደረጃ ሰርቼ ተመለስ። ይሄ ነው በቃ የመደቡኝ ስራ መጀመሪያ ይሄ ነበር።
እንደው ከመጻፎ ማስተውሰውን ልጥቀስና አሉላ ወደ ቀጣዩ ጥያቄ ይሄድ። ምን ይላሉ? አሁን ተጠቀሱት ተምረው ሲመለሱ የትምህርት ሚኒስትሩ ቤት ጀርባ የነበረ አንድ የሰራተኛ ቤት የሚመስል ውስጥ 3 ወንበር ያለው ክፍል ነበረ። እዛ ነው የገባችሁት? እንደ ኢትዮጵያ አቆጣጠር 1930 ዓመተ ምህረት የትምህርት ሚኒስቴር ሲቋቋም እናንተ ልክ በአርባዎቹ ውስጥ ተመልሳችሁ ስትመጡ እዛች ውስጥ ነው እንግዲህ ትምህርት ሚኒስቴር ሀተ ብሎ የተጀመረው?
አዎ፣ ትንሽ ክፍል ነበረች። እኔም አንድ ጸሐፊ ብቴ ሰጥተኝ ነበር። አንዳንዴ አንድ ላም ደግሞ ትመጣ ነበር። እዛ ኬት እንደመጣች አይታወቅም፣ የማን እንደሆነች አይታወቅም።
ላም
አንድ ላም ባሩ ክፍል ብት እያለ ትመጣለች። እንደዚያ ሁኔታ ነው ጀመር ነው ጫጥሩ ሰራተኞች መደቡልኝ። ጸሐፊ ነበረኝ አክሊል የሚባል በጣም ይረዳኝ ነበር። የቤተ መንግስት ዘመዶች ስለነበሩት የመንግስት አሰራር ትንሽ ይገባው ነበር። ብዙ ነገር አስተማረኝ። ስለ ሀገሩ ልማድ ችሎታችን ያህል እንደሆነ የሚገምት አልነበረም። ማነች እሷ? የት ነው የተማረችው? ዘመዶቿ ማን ናቸው? ወገኖቿ ማን ናቸው? የሚል ነገር አለ በአስተሳሰብ። በዛ መሰረት ነው ስራዬን የቀጠልኩት።
ያኔው የትምህርት ሚኒስትር የመጀመሪያ ናቸው መሰለኝ፣ ማን ነበረ ስማቸው?
አቶ ከበደ ሚካኤል።
አቶ ከበደ ሚካኤል ናቸው።
ደስ ይላል። ያን ጊዜ የሚጠርቁበት የቅርብ ጊዜ አድርገው ነው እያስታወሱ ያሉት እና ትውስታውም በጣም ጥሩ ነው። ሮ ሜሪ ያን ዘመን እንደ ቅርብ ጊዜ ማስታወስ ችለዋል። ስለ ትምህርት ጉዳይ አንድ ሁለት ጥያቄዎች እንደው አከታትለን እናንሳለን። በዚያን ጊዜ እንደገለጹት የትምህርት ነገር ጅማሮ ላይ ነበርና በጊዜው የተማረው ኢትዮጵያዊም ቁጥር በጣም ጥቂት መሆኑ ይታመናል። በዚህ ምክንያት ታዲያ ወላጆች ልጆቻቸውን ወደ ተማሪ ቤት እንዲልኩ ለማግባባት የሚደረገው ጥረት እንደሚከብድ በመጽሐፎ ያስታውሳሉ። ኋላም ብዙ ዘመን የቀጠለ ይመስለኛል። ልጅን ተማሪ ቤት መላክ ከወላጅ ጋር ትንቅንቅ ይፈልጋል፣ አግባብቶ መላክ አለና። እስኪ ስለሱ ያጫውቱን ትዝ የሚለውትን።
ተማሪ ቤት መሄድ ትልቅ እድል ያስፈልግ ነበር፣ የሁሉ መብት አልነበረም። ጃንሆይ ግን በእውነቱ ባደረጉት ጥረት ፕሮግራም ሁሉ ቅድሚያ የሰጡት ለትምህርት ነበር። የትምህርት ጉዳይ በጣም ይሰማቸው ነበር። ብዙ ድጋፍ እናገኝ ነበር። እኔም አቶ ከበደ ሚካኤል እሳቸው ጋር ነው መጀመሪያ ጊዜ የገባሁት። መጀመሪያ አለቃ እሳቸው ነበሩ። በተለይ ከውጭ ሀገር የተመለስን ሰዎች ችግር የነበረብን የጉዞ ጉዳይ ነው። ከስራችን ወደ ቤታችን ልንሄድ መኪና መንግስት ካልሰጠ በቀር ያስቸግር ነበር። ማስታውሰው አቶ ከበደ ሚካኤል ታዲያ የመኪና ላስፈልግ ያለሽ? አዎ እኔ ሰርቪስ ዝግጅት ለማላስ እሳቀፈኛል። እንግዲያ ጌቶችን እስቀድ አለባቸው። እሺ እንግዲህ ያቀርቡልኝና አላንስ እንዲፈቀድልኝ ለጃኑን እንገሩልኝ አልኳቸው። አንገር ተኩል በኋላ ጠሩ። እኔ ተፈቅዶልሻል አላንስ ታገኝና መኪና ልታገኝ ነው። ግን ያንቺን ጉዳይ ሳቀር በመጣፈ ላይ ጽፈዋል። ይሄን ያንቺን ጉዳይ ሳቀር ጌቶቹ አንድ ጥያቄ ጠየቁኛል። እኔ ደግሞ ደነገጥኩ። ምንድን ነው ጠየቁት? እቺ ሜሪ ታርቲሰን ሶሻሊስት አይደለችም አሉኝ። ስትል እኔ እምገባበት ጠፉ። በጣም ደነገጥኩ። ነኝም አላልኩ አይደለሁምም አላልኩ። ብቻ ዝም ብዬ በቃ ዝም ነው ያልኩት። ምንም መልስ አልሰጠሁም። ደነገጥኩ። እንዴ ሶሻሊስት ከሆንኩ እኮ አደጋ ላይ ወይ ወድቅ ይሆናል ብዬ እንግዲህ ምንድን ነው ይሄ የተማርኩበት ኮሌጅ እንግሊዝ ሀገር ለንደን ስኩል ኦፍ ኢኮኖሚክስ የታወቀ ሶሻሊስት ዩኒቨርሲቲ ነበር። እንግዲህ እዛ ስለተማርኩ ይመስለኛል እሳቸውም የጠረጠሩ። መልስ ሳጠ እጅ ነስቼ ወጣ። በጣም አደገኛ ጊዜ ነበር ሶሻሊስት መሆን።
እንግዲህ አሁን ወደ ልዩ ርዕስ ነው የምናልፈው። አሁን ደግሞ ስለ 1953ቱ የመንግስት ግልበጣ ሙከራ እንነጋገርና ስለዚያ ጉዳይ ምን ያስታውሳሉ? ስለነ ጀነራል መንግስቱ ነዋይ እና ግርማሜ ነዋይ
ማስታወሰው በጣም የሚያስተነግጥ ጊዜ ነበረ። ጀነራል መንግስቱ የቤተሰባችን ወዳጅ ነበር። በጣም ቅርብ ወዳጅ ነበር። እኛ ቤት ይመጡ ነበር ለግብዣ። እኛም እሳቸው ቤት የሚሄድም ነበረ። ነገር ግን በፍጹም ይህን አይነት ነገር ውስጥ ይገባሉ ብለን በጃንሆይ ላይ ወይም በድርጅቱ ላይ አንድ ነገር ያመጣሉ ብለን አላሰብንም ነበር። ግን ወንድማቸው ግርማሜ እሱ ይመስለኛል ደንበኛ ሶሻሊስት ነበረ። ዋና ነበር እንግዲህ ወንድሙ ኢንፍሉዌንስ ማድረግ ጀመረ። ከዩኒቨርሲቲ ተማሪዎች አንድ ግሩፕ ይሰበስብ ነበር ይመስለኛል። ይሄ ሲሆን ታነው የደነገጥ ነው። ጃንሆይ ማንም ይነቀንቃቸዋል ብለን አላሰብንም ነበር። መኳንንቶችንም ሲታሰሩ በሱ ምክንያት ጃንሆይንም ለማውረድ ጥረት መሆኑን ጭንጭንታ ሰማን። ወንድሜ ባለስልጣን ስለነበረ በጣም ይነግረን ነበር። ይሄ ነገር አላማረንም፣ መጥፎ ጊዜ ሊመጣ ነው እያለ ብዙ ነገር ይነግረን ነበር። እሱ
ያኔም የገንዘብ ሚኒስትር ሆነው ነበረ ወንድሙ አቶ ማሞ ታደሰ።
አዎ ይነግረን ነበር፣ እንሰጋ ነበር። በኋላ መኳንንቶችን ሁሉ ካሰሩ በኋላ ማሞም በቃ ይታሰራል ብለን በጣም እንሰጋ ነበር። እናቴ በጣም ትሰጋ ነበር። ግን ሲሰራ አንድ ጊዜ ግቢ እያለ ጄኔራል መንግስቱ የዚህ ጉዳይ እንግዲህ ዋና ኃላፊ መሆን ጀመሩ። የዚህ ንቅናቄ በኋላ አዩት፣ ወንድሜን አዩት እና እንዴ ማሙሻ አንተ ደግሞ እዚህ ምን ትሰራለህ አሉ። እኔ እንጃ ተጠራሁና መጣሁ። ሂድ ሂድ፣ አንተን አንፈልግም ሂድ አሉት እና ለቀቁት። ሲለቁት የህቴ ባል እዛ ስለነበረ በጣም ደስ አለኝ። በመኪና ይዘት ነው እሱም እንዲያመለጠው እሱ አይቀርለትም ነበር። ብዙ ስጋት ነበረብኝ፣ ብዙ ስጋት።
ክቡራትና ክቡራን አድማጮች ከወይዘሮ ሜሪ ጋር የነበረን ቆይታ ዘለቅ ያለ ነው።
ሙሉ ወጋችንን በድረገጻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን ቪኦኤ አምሃሪክ ላይ እናኖራለን።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው።
አሁን የአዲስ አበባው መስኮት ተከፍቷል።
ንጉሴ አክሊሉ ለምሽቱ በታሪክ ማስታወሻ ቀነብሩ
በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረውን ፓርላማ አመሰራረትና
በዘመናዊ ህጎች ከመተካቱ አስቀድሞ በኢትዮጵያ ለረጅም ጊዜ ይሰራበት የነበረውን ፍትሐ ነገሥትም ያነሳል።
ንጉሴ መስመሩ ያንተ ነው፣ መጀመር ትችላለህ።
አመሰግናለሁ አሉላ። የውጭ መንግስታትና የየሀገራቸው ጋዜጦች ስለ ኢትዮጵያ በየጊዜው የሚገልጹትን አስተያየት ስንመለከተው የመንግስታችን አስተዳደር የፊውዳሎቹን አሰራር የሚከተል በመሆኑ ኢትዮጵያ ዘመናዊውን ስልጣኔ መቀበል አቅቷታል የሚል ወቀሳ ነው። ይህን ኃይለ ቃል የዛሬ 74 ዓመት የተናገሩት ቀዳማዊ ኃይለ ሥላሴ ናቸው። ኢትዮጵያ ያን ጊዜ ፍትሐ ነገሥት መንፈሳዊና ስጋዊ በዚህ ህግ ተተዳደር ስለነበረ ዘመናዊ ህገ መንግስት ቢኖራትም ፓርላሜንታዊው የህዝብ ተወካዮች ምክር ቤት ባልነበረበት በፊውዳሉ ፍራአት ጊዜ ያንን ተከትላ ስትተዳደር ቆይታለች። በኋላ ግን ንጉሰ ነገስቱ ተራማጅ አስተሳሰብ ካላቸው ባለ ስልጣኖቻቸው መካከል ሶስቱን መርጠው የኢትዮጵያን ህገ መንግስት ለማሻሻል እንዲረዳ ሐሳብ እንዲያቀርቡላቸው አደረጉ። በጥናቱ መሰረት የህግ መምሪያና መወሰኛ በሚል ሁለት ምክር ቤት እንዲቋቋም ተደረገ። የመወሰኛው ምክር ቤት አባላት ከመሳፍንቱ ከመኳንንቱና ከባላባቶች መካከል በንጉሰ ነገስቱ የሚሾሙ ሲሆን የመምሪያው ምክር ቤት አባላት ደግሞ የምርጫው አሰራር ለጊዜው ለህዝብ ግልጽ እስኪሆን ድረስ መንግስት ራሱ የህዝብ ተወካዮች ይሆናሉ ያላቸውን በህብረተሰቡ ዘንድ ተቀባይነት ያላቸውን ሰዎች እየመረጠ ወደ ፓርላማው ያስገባ ነበር። በኋላ ህገ መንግስቱ ሲሻሻል ህዝቡ ራሱ የምርጫ ካርዱን እየወሰደ ራሱ በራሱ የሚመርጠውን መምረጥ ጀመረ። የንጉሰ ነገስቱ ፓርላማ በምርጫ ውድድር ጊዜም ሆነ በአሰራር አባላቱ በፓርላማው በሚሰጧቸው አስተያየቶች አንዳችም የመንግስትም ሆነ የአስተዳዳሪዎች ተጽዕኖ ሳይኖርባቸው ሐሳባቸውን በነጻነት ያራምዱ እንደነበር የታሪክ ድርሳናት ያወሳሉ። በህይወት ያሉ አሁንም የምክር ቤቱ አባላት ይናገራሉ። የዚህ ዝግጅት አቅራቢ ባንድ ወቅት የንጉሰ ነገስቱ መንግስት የፓርላማ አባል የነበሩትን ዛሬ በህይወት የሉም ቀኛዝማች ዘውዴ ቢራቱን ስለዚህ ስለ ፓርላማ ጉዳይ አነጋግሯቸው ነበር።
መንግስት እንኳን መልስ ያቀረባቸው ፖሊሶች ስለ ብድር የሚቀርብ ስለ ሌላም ልማት ቢቀርብ ያ ነገር ኮፒ ድርሳዋል ለማቃሪ ያነባል በቀጥታ ተያይቶ ያውይት ግን በጃቢን ተጠቃሚም አለው። ተቃዋሚዎች በድምጽ ካሸነፉ ያ ይሰረዛል ብድሩም ሆነ ፖሊሲ ከተደገፈ ያልፋል። ጥሩ አርጎ እንደገና ተከራካሪ ምክር ቤቱ ብቻ ነው የሚከራከርባቸው ጉዳዮች አባላት በነጻነት ተከራከሩ።
አድማጮች የስድስተኛው ዙር ምርጫ ሊካሄድ ቀኑ እየቀረበ በመሆኑ ትውልድ ያለፈውን አውቆ ከነበሩትና ካለው ምርጫ አካሄድ ጋራ ማገናዘብ እንዲችል በሚቀጥሉት ተከታታይ ፕሮግራሞቼ እንዲህ አይነት ዝግጅቶችን የማቀርብ መሆኔን እየገለጽ የዛሬውን በዚህ ላብ
ንጉሴ አክሊሉን ለዝግጅቱ እናመሰግናለን። አሁን ክርክር በትናንትናው ምሽት የተጀመረ ክርክር ነው።
ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና አነጋጋሪ ጉዳዮች ዙሪያ ያሉት ጠበቅ ያለ ምግብ
በትግራይ ክልል ያለውን ሁኔታ አጠቃላይውን የኢትዮጵያ ይዞታና እንዲሁም ኤርትራን ጨምሮ እያወዛገቡ ያሉ ጭብጦችን ይፈትሻል።
ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ለኢትዮጵያ ፓርላማ ባሰሙት ንግግር የተነሱ ጉዳዮችን ጨምሮ ሰሞንኛ ሁኔታዎችን ይመለከታል።
አሉላ አንተ ነህ የክርክር ፕሮግራሙን የመራኸው ወደ ዝግጅት ውሰደን እንግዲህ።
አመሰግናለሁ ስልታ። ምሁራችን ራሳቸውን ያስተዋወቁበትን ላስታውስ።
አመሰግናለሁ። አዲስ ካናዳ ነው ያለሁት። ዮሐንስ አብርሃ ተራለሁ። ጠቅላይ ሚኒስትር ሰራተኛ ነበርኩኝ ላለፈው 10 ዓመታት በዋናው መስሪያ ቤት በውጭ ባለ ኤምባሲ በፓሪስና በብራስልስ ተሰርቻለሁ። አሁን ውጪ የትግራይ መንግስትን ወክሎ ፕራይም ሚኒስትር ኮሚቴ አለ። ከዛ ኮሚቴ ጋር አብሬ እየሰራሁ እገኛለሁ።
ዛሬ አቶ ጀርጅስ ይባላለሁ። ትውልድ ሀገሬ ኤርትራ ያደኩበት ኤርትራ በኮሌጅ ደረጃ እና ከዛ በኋላ ስራ ኢትዮጵያ ለረጅም ዓመታት ቆይቻለሁ። ከዛ በኋላ ወደ አሜሪካን ሀገር መጥቼ እዚህ በአስተማሪነት ዩኒቨርሲቲ ስራ ነበር። አሁን ጡረተኛ ነኝ።
ሩባላለሁ። ዋሽንግተን ዲሲ አካባቢ ነው የምኖረው። በዓለም ባንክ ውስጥ ኢንተርናሽናል ኮምፓሪዝን ፕሮግራም የሚል በ190 ሀገር ላይ በኤድ የኢኮኖሚ ማነፋፈሪያ ድርጅት በዛ ውስጥ ምክትል ግሎባል ማናጀር ሆኜ የሰራ ነበር። አሁን በብዛት በዚህ በኢትዮጵያ ዳያስፖራ ስራ ላይ ነኝ። የምሳተፈው በዛ ላይ ነው። አሁን በቅርብ ጠቅላይ ሚኒስትሩ ያቋቋሙ የኢትዮጵያ ኢንዲፔንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ።
ዶክተር በርሄ በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስተካክል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ ድንበር መውጣቱን መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ቀደም አቶ ዮሐንስ ጠቅሰውታል። ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። ይህም እርምጃ ተከትሏል። በሌላ በኩል በዓለም አቀፍ ተቋማት ቅድም የተከሷቸውን ጨምሮ በአክሱም ተፈጸመ የሚሉትን ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበውና ምንድነው የእርሶ አስተያየት በዚህ ላይ?
ውሸት አፍር ጊዜ ገለብጡት እናንተን ቢሉት ከውሸትነቱ አንስም። የኤርትራ ሰራዊት እንኳን እንደዛ አይነት ተግባር ሊያደርግና አጋ አይደለም የኤርትራ ወታደርም አይደለም ግን በቅርብ የማውቀው ነገር ስለሆነ በትግሉም ጊዜ ሄጃለሁኝ ሜዳ እኔ ብዙ ጊዜ ስለምመላለስ ስለማውቀው እንኳን እንዲህ አይነቱ ነገር አነስተኛ ነው የሚባል ኢንፍራክሽን ወይ ደግሞ ህግ መተላለፍ አይደረግም። እዛ ለማሸነፍ የቻለውና በድል ለመጎናጸፍ ነፃ ለመሆን የበቃው የኤርትራ ትግል የኤርትራ ሰራዊት ስነ ስርዓት በማክበር ትዕዛዝ በማክበር ነው። በኦንሊ የኤርትራ ሰራዊት በራሱ የሚያደርገው ነገር ቢኖር ምንድነው መስዋዕት ብቻ ነው። መስዋዕት የሚፈልግ ነገር ሲሆን ያዛዡ ትዕዛዝ ሂድ ሙት እንዲለው አይጠብቅም። አስፈላጊ ሆኖ ሲታየው ሄዶ ራሱን ይሰዋል። ይሄ ብቻ ነው የኤርትራ ሰራዊት እና በዚህ አይነት መልክ ለወደፊቱ የሚያሳፍር ነው የሚሆነው። እኔ እንኳን እንዲህ አይነት ነገር እና ይሄ አይነት ክስ በህግ ደረጃ ይህ እንደሆነ አድሚሲቢሊቲ ኦፍ ኤቪደንስ የሚባል አለ ማስተቀባይነት ያለው ኤቪደንስ ነው ወይ ተብሎ መታየት አለበት። አሁን እንደምናየው ግን አንዱ ጀምረውና ሌላው ደግሞ እሱን ለመሰረት አድርጎ ይተቻል፣ ያባዛዋል፣ ይሄዳል ይሄዳል ያድጋል። መሰረቱ ዜሮ ነው።
ይቅርታ አይገባ። የትኞቹን ነው የሐሰት መረጃ እየቀረበ ተጨባጭ ባልሆነ ክስ የኤርትራ ጦር ሰራዊት ላይ እየቀረበ ነው የሚሉት? የሰብአዊ መብት ኮሚሽንም ሪፖርት አጥቷል። ያልተጠናቀቀ ቀዳሚ ባለው ሪፖርቱ በአክሱም ከፍተኛ የሰብአዊ መብት ጥሰት ተፈጽሟል ይላል። ከህዳር 9 እስከ 16 እንደገና ከ19 እስከ 21 ተፈጸሙ ያላቸው የሰዎች መገደል በእርግጥ የሰብአዊ መብት ጥሰቶች ተፈጽመዋል ይላል። በውጪ በዘገባዎች ከቀረቡት የተለየ ነውና እሱ ላይስ ምንድነው የሚሰጡት አስተያየት?
ራሱ የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው በጣም አጠራጣሪ የሆነ ከሐላፊዎቹ ጨምሮ
የሱ ክስስር ደግሞ ከውጭ ሀገር ያለው ቅድም ያልኩት አይነት ሰንሰለታዊ መንገድ ይዞ የሚሄድ ስለሆነ ከቁጥርም አላስገባውም እኔ እንደሱ አይነቱ። ምክንያቱም ኮንፍሊክት አለ። የኢትዮጵያ መንግስት ኢንተረስት ነው መራመድ ያለው የአካል ወይስ የሌላ ተልእኮ ነው የሚፈጽም ያለው? ይሄ ለኢትዮጵያ መንግስት የሚተው ነገር ነው። ምክንያቱም የራሱ አካል አንድ ሪፖርት ሲያቀርብለት በተለይ ደግሞ እንዲህ አይነት ከፍተኛ የሀገሮች ግንኙነትንም የሚነካ ነገር ሲሆን እሱ የኢትዮጵያ ጠቅላይ ሚኒስትር እንዳለው የኤርትራ ሰራዊት የኤርትራ ህዝብ ለኢትዮጵያ ያደረገላት ጥሩ ነገር በታሪክ የማይረሳ ነገር ነው ነው የሚለው እና የኢትዮጵያን ለማዳን ኮንትሪቢዩት አድርገዋል ነው የሚለው። እንዲህ አይነት ሁኔታ ሆኖ አንድ የራሱ ክፍል ኃላፊ የሆነ እንዲህ አይነት ሪፖርት ሲያመጣ መጀመሪያ ነገር ሪፖርቱ ትክክል ነው ወይ ብሎ በህግ አንጻር አድሚሲቢሊቲ የዛው ኤቪደንሱን ተከታትሎ ማወቅ፣ ሁለተኛ ደግሞ በጥናትም በአካደሚክ ነገር ያየነው እንደሆነም አንድ ሰው አንድ ጽሁፍ ሲያቀርብ ለማሳተም እንኳን ተራ ነገር ለማሳተም የቀረበው ኤቪደንስ ተከታትለው አይተው ትክክል ነው ወይ አይደለም ብለው ማጣራት ያስፈልጋል። የኢትዮጵያ መንግስት ኃላፊነት ነው ይሄ። እና ይሄ ነገር አርጎ ካመጣው ያንን እንነጋገርበታለን። እኔ ግን በምንም አይነት የኤርትራ ሰራዊት ግብረ ንጽህናቸውን እንትን ለማለት ለመጣስ አይውልም አያደርገውም። ቅጣቱን ከባድ ነው እንደዛ ካደረገ እና የማይሆን ነገር ነው። ሌላው በተኩስ ጊዜ የሚያጋጥም ነገር ካለ በውጊያ ላይ የሚያጋጥም ሁኔታ ካለ ላውቀው አልችልም፣ ግን እሱም ተጣርተው ይቅረብ እና ይሄ ዝም ብሎ ብቻ ወሬ አንስ ተቀብለህ እሱን ማባዛት አንድ ከበተንከው በኋላ ቅድም እንትን እንዳለው ነው የፕራይም ሚኒስትሩ እንዳሉት ነው እንዲሁ አሸዋ ላይ እህል መዝራት ነው መበተን ማለት ነው እንዳሉት እንደዛ ነው የሚሆነው። እና ይሄ በውሸት የመነገድ ጉዳይ ነው ያለው። ይሄ አልረብም አላዋጣም እስካሁን ድረስ። እና ይሄንን ለአንዴና ለመጨረሻ እንደሚሉት የብዙዎች አነጋገር ኢትዮጵያ መሪዎች ይሄ ጉዳይ አለው መጣራት የሚገባበት መንገድ አለና በሱ ያጣራል።
መልካም፣ መጣራት አለበት የሚለው ላይ የሚያሻማ አይመስለኝም። የተባበሩት መንግስታት የሰብአዊ መብት ጉዳዮች ጽህፈት ቤት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በመተባበር የማጣራት ምርመራ ሊያካሄድ ነው የሚል ተገልጿል። በሂደት እንከታተላለን። አቶ ዮሐንስ፣ ቀደም ብሎ በቀረቡት ላይ ለእርሶ የመከራከሪያ ሀሳቦች ባጭሩ የሚያቀርቡ ከሆነ ድል ስጦ፣ ከዛ ለጥያቄ የሚሆን አንድ ሌላ ድምፅ አሰማል።
አዎ፣ ማነሳቸው የተወሰኑ ነጥቦች አሉ እዚህ ላይ። መጀመሪያ ዶክተር በርሄ ካሉት ልጀምሪያው አንዱን የምስማማበት ነገር ስላነሱ ነው ከዛ ልነሳ። የኢትዮጵያ የሰብአዊ መብት ኮሚሽን አሰራር፣ አመዳደብ፣ አካሄድ እኛም ገለልተኛ ነው የሚል እምነት የለንም። እኔ በበኩሌም እንደዛ ብዬ አላስብም። ይህንን የምለው ከዚህ በፊት ያወጧቸው ሪፖርቶች አሉ፣ በርከት ያሉ ሪፖርቶች በተለያየ የኢትዮጵያ ክፍል ያላወጡትም አለፈው ዛት ማተር ሳይታይ ያለፈ በጣም ከባድ የሚባል ወንጀል ተፈጽሞ ያልወጡ ያልተመረመሩ አሉ። አንዱ ይሄ ነው እና ዶክተር በርሄ ያሉት በዚሁ የወጣው ሪፖርት አጠራጣሪ ነው ያሉት ትክክል ነው። እኔም እስማማበታለሁ፣ አጠራጣሪ ነው። ስለዚህ አጠራጣሪ ያልሆነ ሪፖርት መውጣት ያለበት ፈጻሚው አካል የሌለበት ገለልተኛ የሆነ ውሸት፣ ትክክል ነው። ውሸት ይመዛል፣ በጣም ትልልቅ የሆነ ውሸት። አንዱ ውሸት ሰብራኪ ትግራይ ውስጥም ምናልባትም በአፍሪካ ቀንድ ትልቁ ውሸት ሰብራኪ ያለው በሻዕቢያ ውስጥ ባዶ ሰለት ይባላል ትግርኛ፣ ወይም ደግሞ 03 የሚባል ክንፍ አለ። ይሄ ክንፍ የፕሮፓጋንዳ ክንፍ ነው። ይሄ የፕሮፓጋንዳ ክንፍ የተሰራውም ያልተሰራውም ምናልባትም በወንጀል መልክ ለመስራት የታቀደውን ነገር አስቀድሞ ህዝቡ ውስጥ እንዲገባ ከዛ በኋላ ሌላ አካል ሰራው ተብሎ እንዲወጣ የሚያደርጉት ክንፍ ነው። ይሄ ክንፍ የሚፈበርካቸው ውሸቶች አሉ። ከውሸቶቹ አንዱ እስካሁን የነበረው የኤርትራ ሰራዊት ትግራይ መሬት አልረገጠም የሚል ነው። እንግዲህ ይሄ ላለፉት 5 ወራት የተለያየ መግለጫ የተለያየ ገለጣ በኢትዮጵያ ውጭ በኤርትራ የውጭ ጉዳይ ሚኒስቴር በኢትዮጵያ የኮሚኒኬሽን ሚኒስቴር ሲሰጥ ነበር። አሁን ዓለም ተከራክሮ ገብታችኋል፣ በሳተላይት አይተናችኋል፣ ስትንቀሳቀሱ ታይታችኋል፣ መሬት ላይም አላችሁ ብሎ ጫና ካበዛባቸው በኋላ አሁንም ከነሱ አልሰማንም። በነገራችን ላይ የኢትዮጵያ ጠቅላይ ሚኒስትር የኤርትራ ሰራዊት ትግራይ ውስጥ እንዳለ ገልጸውልናል። እስካሁን የነበረው ሰይዞ የነበረው ውሸት የለም። የኤርትራ የሚባል ኃይል የለም። አሁን ሌላ ውሸት ደግሞ የኤርትራ ኃይል ሰው አልገደለም፣ ሰውም አልደፈረም የሚል ነው።
ጣልቃ እየገባው ነው ይቅርታት ዮሐንስ። ባነሷቸው ሁለት ነጥቦች ላይ ተከታይ ጥያቄ የሚጋብዝ ነገር ጠቅሰዋል። አንደኛው ቀደም ሲል ዶክተር ዮናስ ሴቶችን መደፈር አስመልክቶ የተቀናበረ ቪዲዮ የሚያነሳሳ በማስረጃ የተደገፈ አለ ብለው ነበረ። ሴቶች ሲደፈሩ በየትኛውም ዓለም እንደሚታወቀው ለመናገሩም እንዲከብዳቸው ይጠበቃል። ለተደፈሩ ሴቶች አለማዘን አይቻልም፣ ለነሱ አለመቆርቆር አይቻልም። የየትኛውም ወገን መሆንንም አይጠይቅም። በእውነት በደለት ለደረሰባቸውና ለተደፈሩ ዶክተር ዮናስ ያነሱት ሆን ተብሎ ለፕሮፓጋንዳ ዘመቻ የሚደረግ ይሄ በሌሎች ቦታዎችም ተጠቅሷል። ያን ለዓለም አቀፉ ማህበረሰብ እንዲደርስ ተደረገ፣ መገናኛ ብዙሃኑ ዘገቡበት፣ ተደጋግሞ ተወራ ነው የሚባለውና እንዴት ያታርቁታል? በዚህ መጠን በርግጥ የተፈጸሙ ጥቃቶች ናቸው የሚለውን ከፕሮፓጋንዳ ጋር የተያያዘ ነው ለሚለው ምን መልስ ይሰጣሉ?
አድማጮች ክርክሩ አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን።
ለአሁኑ የፕሮግራሙን ተሳታፊዎች እናመሰግናለን። ጊዜ ይስጥልን። የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ
እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን። የዛሬውን በዚሁ ልንቋጭ ነው።
አሁን የቀረን
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን። ለአሁኑ በዚሁ ተሰናበትን። ሰላም ደህና ደህና